Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። ዛሬ መጋቢት 13 መጋቢት 22 እንደ አውሮፓውያን አቆጣጠር ማለት ነው። የዓለም የውሃ ቀን ነው፣ እየተከበረም ይገኛል።
ግን ደሴ እህል ብቻ ሳይሆን ውሃም ያለው ውሃው ደግሞ ውበት ነው፣ ህይወት ነው። እና ምክንያቱም በውሃ ውስጥ ጠጡት እንደምግበረ ነው።
በኢትዮጵያ ያለው የውሃ አቅርቦት ምን ይመስላል? በተለይም በደሴ የደሴ ከተማ የመጠጥ ውሃና ፍሳሽ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ ሙክታር አህመድ ነበር የሰማችሁት።
ዝርዝሩን ይዘናል። መድረክ መሪ ተደራዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎን ብቻውን ከገዢው ፓርቲ ኢህአዴግ ጋር እንዲደራደር ላቀረበው ጥያቄ አዎንታዊ መልስ ካላገኙ አባላቱ ውይይቱን ሊያቋርጡ እንደሚችሉ አስታውቀዋል።
በእነዚህ ባቀረብናቸው አማራጮች ሁሉ ላይ ያደግ የሚፈቅድ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው።
በዓለማችን ሀብታም ሰዎች እነማን ናቸው?
8 ቁጥር አንድ ሰው ለብቻ የሚታሰርበት 4 የተለያዩ ክፍሎች አሉ። ቆሞ እጅ መዘርጋት አይቻልም ከጥበቱ አንጻር። በጀርባ ቀጥ ብሎ ከመተኛት ውጪ ወደ
በኢትዮጵያ ውስጥ ያሉ የእስር በተለይ በእስር ላይ የሚፈጸሙ የጭካኔ ዘገባዎችን ይዞታዎችን በተመለከተ በርካታ ዘገባዎች አሉ። እንግዳ ይዘናል። በዛሬ ጋቢና ቪኦኤ ዝግጅታችን እናቀርባለን።
የዓለም ሀብታም ሰዎችስ እነማን ናቸው የሚለውም አለን። ሄኖክ
የዓለም አቀፍ የወንጀል ችሎት ዳኞች የቀድሞውን የኮንጎ ምክትል ፕሬዚዳንት ዣን ፒየር ቤምባን የእስራት ጊዜ ጨምረውባቸዋል። በጦርነት ወንጀል ለፍርድ በቀረቡበት ወቅት ለምስክሮች ጉቦ ሰጥተዋል በሚል ክስ ነው እስራት የተጨመረባቸው። በአሁኑ ክስ ቤምባና ሌሎች 4 ጠበቆቻቸው አባላት 14 ምስክሮች ለሳቸው በሚያመች መንገድ እንዲመሰክሩ ሲሉ ጉቦ ሰጥተዋል በሚል ክስ ጥፋተኛ ሆነው ተገኝተዋል። ጉዳዩ የሚመለከተው ባለፈው ዓመት ግንቦት ወር ላይ ጥፋተኛ ሆነው ስለተገኙት የጦርና በወንጀል በስብዕና ላይ በተፈጸመ ወንጀል የተፈጸመ ክስን በተመለከተ ነበር።
ወደሚቀጥለው ስንሻገር ወደ ናይጄሪያ ነው የምንሄደው። የናይጄሪያ የእናቶች ጤንነት ጥበቃ ሰራተኞች የእናቶችን ሞት ለመቀነስ እየሰሩ ናቸው። አቻምና የሞቱት እናቶች ብዛት አሳሳቢ ሆኖም ተገኝቷል። አቻምና በ100,000 ውልደት ወቅት 814 እናቶች ሕይወታቸውን እንዳጡ የዓለም የጤና ድርጅት ጠቁሟል። በወሊድ ከሞቱት እናቶች በግማሽ ከወሊድ ጋር በተያያዘ ደም መፍሰስና በደም ግፊት መናር ምክንያት እንደሆነም ታውቋል።
ለዩናይትድ ስቴትስ ከፍተኛ ፍርድ ቤት ዳኝነት የቀረቡት ኔል ጎርሴች ዛሬም ሴኔቱ ማለትም በሕግ መወሰኛ ምክር ቤቱ ለሚቀርቡላቸው ጥያቄዎች መመለሱን ቀጥለዋል። ኮሚቴው መላው የሴኔት አባላት ጎርሴችን ለማጽደቅ ወይም ላለማጽደቅ ድምፅ እንዲሰጡባቸው ምክረ ሐሳብ ለማቅረብ ወይም ላለማቅረብ ለመወሰን ነው የሚጠይቋቸው። ጎርሴች ለሴኔት የፍርድ ጉዳይ ኮሚቴ ትናንት ሲናገሩ ከትራምፕ አስተዳደር ባለሥልጣኖች መካከል ለወደፊት በአከራካሪ ጉዳይ ስለሚሰጡት ድምፅ ተጽዕኖ ሊያሳድርባቸው የሞከረ እንደሌለም ተናግረዋል። በአንድ ፓርቲ ላይ ወይም ለአንድ ፓርቲ የመፍረድ ችግር የለብኝም ሲሉ ጎርሴች ተናግረዋል።
በመጨረሻም ሰሜን ኮሪያ ዛሬ ያካሄደችው የሚሳይል ሙከራ እንደከሸፈና ዩናይትድ ስቴትስና ደቡብ ኮሪያ ጠቁመዋል። የዩናይትድ ስቴትስ ፓሲፊክ እዝ ቃል አቀባይ በተናገሩት መሰረት ሚሳይሉ ካልማ ከተባለው ባህረ ገብ መሬት እንደተተኮሰ በሰኮንዶች ውስጥ የፈነዳ ይመስላል። የደቡብ ኮሪያ ወታደራዊ ኃይል ደግሞ የሙከራው ተኩስ በጥሩ አላበቃም ይላል። ሁለቱም ሀገሮች የተሞከረው ሚሳኤል ምን አይነት እንደሆነም አልተናገሩም። የሙከራውን ጥረት ማጥናት እንደሚቀጥሉም ገልጸዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው ዝግጅቶቻችን ልመልሳችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ፌስቡክ ላይ ቪኦኤ አማሪክ አስተያየቶቻችሁን ላኩልን። ስናስተናግዳችሁ የምናመሸው ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
በድርድሩ አካሄድ ላይ ያቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኘ ውይይቱን ሊያቋርጡ እንደሚችሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። መድረክ መሪ ተዳዳሪ ሆኖ እንዲቀርብ አለበለዚያም ጎን ለጎንና ብቻውን ከገዢው ፓርቲ ጋር እንዲደራደር ጥያቄ ሲያቀርቡ ቆይተዋል። 22 ፓርቲዎች በሚሳተፉበት ሸንጎ ላይ መደራደር አይቻልም ብለዋል ፕሮፌሰር በየነ። እስክንድር ፍሬው ዝርዝር ዘገባ አለው።
ገዢው ፓርቲ ኢህአዴግና 21 አገር አቀፍ ፓርቲዎች አሁንም እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተባለው ሰነድ ላይ ነው። በዚህ ሰነድ ከሰፈሩት ነጥቦች ሁለቱ ደግሞ ባለፈው ቅዳሜ በተካሄደው ውይይትም ሳይቋጩ ቀርተዋል። አንደኛው ነጥብ ድርድሩን ማን ይምራው የሚለው ሲሆን 20 ተሳታፊ ፓርቲዎች ከፓርቲዎቹ ውጭ በሆነና በስምምነት በሚመረጥ ገለልተኛ አደራዳሪ እንዲመራ ጠይቀዋል። ገዢው ፓርቲ ኢህአዴግ በበኩሉ በ22ቱ ፓርቲዎች በተራ እንዲመራና ይሄን በእጣ እንዲወሰን ሰን ይፈልጋል። እስካሁን ያልተቋጨው ሌላው ነጥብ ደግሞ 21ዱ አገር አቀፍ ፓርቲዎች በምን አይነት ውክልና ከገዢው ፓርቲ ጋር ይደራደሩ የሚለው ነው። 21ዱ አገር አቀፍ ፓርቲዎች ራሳቸውን አቧርነውና ለየቡድኑም ተወካይ መርጠው መደራደር ይችሉ እንደሆነ ሐሳብ ቀርቦ ነበር። ይህ ሐሳብ ግን አለመሳካቱን የተገለጸው እናም 21ዱን ፓርቲዎች ወንበሮቻቸውን ይዘውና ዋና ተደራዳሪ ሆነው ይቀጥሉ የሚለው ከመድረክ በስተቀር በሁሉም ተቀባይነት አግኝቷል። ይህ የውይይት ርዕስ ባለፈው ቅዳሜ ሳይቋጭ ቀረውም የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ሳይቀበለው በመቅረቱ ነው። በሸንጎ የሚካሄድ ድርድር ውጤት አያመጣም ብለዋል የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ። እርሳቸው እንዳሉት የመድረክ ፍላጎት ከገዢው ፓርቲ ኢህአዴግና ከመንግስት ጋር ለብቻ መደራደር ነው። እናም 20 ሌሎች ፓርቲዎች የተገኙበት ሳይሆን የተናጠል ውይይት እንደሚፈልጉ ገልጸዋል። ኢህአዴግ ካስፈለገ ከሌሎቹ 20 ፓርቲዎች ጋር አሁን በጀመረው መንገድ መቀጠል፣ ጎን ለጎን ደግሞ ከመድረክ ጋር መደራደር እንደሚገባውም ጠቁመዋል። ይህ ሊሆን እንደሚችል ቃል ተገብቶላቸው እንደነበረም ፕሮፌሰር በየነ አስረድተዋል።
ጎን ለጎን መደራደር የሚለው እኮ ጉዳይ እኔ ከጠቅላይ ሚኒስትሩ ጋር ለብቻዬ በተገናኘሁበት ጊዜ አሁን ወደ 4 ወር ገደማ መሆኑ ነው። እዚያን ጊዜ ማንስቼ እሱም ይቻላል ተብያለሁ። ኦኬ። ከዚህ በፊትም ብሎ ያቃሉ ያደጎች
ጎን ለጎን መደራደር የሚለው ጥያቄ መድረክ ያቀረበው አንድ አማራጭ ነው። መሪ ተደራዳሪ ለመሆን የጠየቀበትን ሌላ አማራጭም አንጸባርቋል። ፕሮፌሰር በየነ እንዳብራሩት ይህ ማለት መድረክ ሌሎቹን 20 ፓርቲዎች ወክሎ ይደራደራል ማለት ነው።
በእኛ እቅድ በጽሁፍ ነው ያስቀመጥነው። ኦኬ። ይሄንን ስናደርግ ይሄንን ብትቀበሉልን ኦኬ ሌሎች ሁለት ፓርቲዎችም አብረው እንዲሄዱ መጋበዛችን ይሄ ይያዝልን። ኦኬ
አክሰውታላ።
አዎ እኛ አላገለልንም። ከኢህአዴግ ጋር ምንድነው በጋራ ስብሰባው ላይ ፓርቲዎች ስብሰባ ላይ አጀንዳዎቹ ተለይተው እንዲቀመጡ ይደረጋሉ። ኦኬ ሁሉም ፓርቲ እዛ ላይ ይሄም አጀንዳ ላይ ይያዝልኝ ይሄምን ይሁንልኝ ይሄንን ይላል። አዎ ከነዚህ ውስጥ የቱ ነው ቅድሚያ መስጠት ያለበት የሚለውም ላይ እንስማማለን። ያንን ይዘን ሄደን ነው ከኢህአዴግ ጋር ልናገር እያልን ያለ ነው። ተነጋግረንና
አጀንዳውን አብራችሁ ትቀርጹና ድርድሩን ግን እናንተ ትሳተፋላችሁ ሌሎቹ በሌሉበት።
ከዚያ በኋላ በድርድሩ ሂደት ውስጥ የተመዘገቡ ውጤቶች ካሉ አሁንም ለጋራ ስብሰባው አምጥተን ሪፖርት እናደርጋለን
ለቀሩት ፓርቲዎች። መድረክ በመጀመሪያ ያቀረበውና በሁለተኛው ስብሰባ ላይ ይፋ ያደረገው ሐሳብ ከመኢአድና ከሰማያዊ ፓርቲ ጋር በመሆን በመሪ ተደራዳሪነት መቀመጥ እንደነበር ፕሮፌሰር በየነ አስተውሰዋል። ይህ ሊሆን ያልቻለው ሁለቱ ፓርቲዎች የስድስት ፓርቲዎች ቡድን በመመስረታቸው እንደሆነም አመልክተዋል። ይሄም ሆኖ በራሱ የአራት ፓርቲዎች ስብስብ የሆነው መድረክ መሪ ተደራዳሪ መሆን እንደሚችል አብራርተዋል። መሪ ተደራዳሪ ለመሆን ወይ ደግሞ ጎን ለጎን ከገዢው ፓርቲ ጋር ለመደራደር ላቀረቧቸው ጥያቄዎች አዎንታዊ ምላሽ ካላገኙ ውይይቱን ሊያቋርጡ እንደሚችሉም የመድረኩ ሊቀመንበር ጠቁመዋል።
በእነዚህ ባቀረብናቸው አማራጮች ሁሉ ላይ ያደግ የሚፈቅ ነገር ከሌለው እኛ የሚቀጥለውንም ስብሰባ የምንሄድበት ምክንያቱም አይገባኝም። ይሄ መቼም ድርጅቴ ተገናኝተን በዚህ ጉዳይ ላይ መጨረሻ ውሳኔ ላይ አልደረስንም። በእኔ አተያየ ግን ከእንግዲህ ወዲህ ዝም ብሎ ምንድን ነው ለነገር ማኘክ ብቻ ምንም ዋጋ የሌለው ሂደት እንደሆነ በግሌ እኔ ተረድቻለሁ። መቻለውን ኃይል ለፍተናል እንደው ምንድን ነው ምክንያታዊ ለመሆን ሞክረናል። ይሉ ዋጋ የሌለው ከሆነ እንግዲህ ግዜ ይፍታው ነው
የሚቀጥለው ማለት ከ20 በኋላ ያለውን ስብሰባ ለማለት ፈልገው ነው።
አሁንም ጨምሮ አሁንም ጨምሮ በሃደግ ምልክት ማየት እንፈልጋለን ነው ምንለው። የብሩዱ የድርድሩን ምህዳር ተደራሽ መሆን ወይም ታማኒ እንዲሆን ያደግ ቀድሞ መውሰድ ያለባቸው አንዳንድ ምልክቶች ያስፈልጉናል።
ገዢው ፓርቲና 21ዱ አገር አቀፍ ፓርቲዎች በቅድመ ድርድር ሰነዱ ላይ ለመወያየት በቀጣይ የሚገናኙት የፊታችን መጋቢት 20 ነው። ከፕሮፌሰር በየነ ጴጥሮስ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Gabina VOA Shiringa Bina Blashangul
የኢትዮጵያ ገዢው ፓርቲ ኢህአዴግ ከተቃዋሚ ፓርቲዎች ጋር የያዘውን ድርድር አስመልክቶ እስኪ አስተያየቶቻችሁን ስጡን። ስለ ድርድሩ ምን ሊገኝ ይችላል ብላችሁ ታስባላችሁ? ፌስቡክ አት ቮያ ማሪክ ላይ አስተያየቶቻችሁን እየተቀበልን ነው። ወደ ተከታዩ ዘገባችን እንለፍ። በኢትዮጵያ በርካታ ወጣት የፖለቲካ ተቃዋሚዎች፣ ጸሐፊዎች እና ሌሎችም በጸረ ሽብር ህግ በመተላለፍ ውንጀላ ምርመራ ይደረግባቸዋል፣ ክስም ይመሰረትባቸዋል። የሰብአዊ መብት ድርጅቶች በተለይ በማዕከላዊ ምርመራ ማቆያ የሚሰሙ ኢሰብአዊ ድርጊቶችንም ሲመዘግቡ ይሰማል። ለዛሬ ጋቢና በእንግድነት አንድ ወጣት የፖለቲካ መሪን ይዘናል። አቶ ሀብታሙ አያሌው በተለያዩ የወጣት የፖለቲካ እንቅስቃሴዎች የተሳተፉና የተቃዋሚው ፓርቲው አንድነት ድርጅት ቃል አቀባይ ነበሩ። በሽብር ክስ ተከሰው እስር ቤት በቆዩባቸው 2 ዓመታት በራሳቸውና በሌሎች ታሳሪዎች ላይ በእስር ቤቶች የሚፈጸሙ የጭካኔ ይዞታና ልዩ ምርመራ አይነቶችን ዛሬ ያስረዳሉ። አቶ ሀብታሙ አያሌው በዚህ ፕሮግራም ላይ ስለ ምርመራ አይነቶቹ በሚዘረዝሩበት ወቅት የሚሰጡት ማብራሪያ እጅግ ዘግናኝ በመሆኑ ህጻናት ልጆች እንዳያዳምጡት የወላጆችን ትብብር እንጠይቃለን። አቶ ሀብታሙ አያሌውን ያነጋግራቸው ሰለሞን ክፍሌ ነው።
እንደ ማስረጃ ያቀረቡት በሚዲያ ያደረግኳቸውን ንግግሮች ብቻ ነው። ከዛ ውጪ በእኔ ላይ የቀረበ በእኔ ላይ ብቻ ሳይሆን በጓደኞችም ላይ ቢሆን የቀረበ ሌላ ማስረጃ የለም። በግልጽ ይሄ አሁንም የምናገርበት የአሜሪካን ድምጽ ሬዲዮ ጨምሮ የተለያዩ ዓለም አቀፍ ሚዲያዎች እንደ ኢሳት ያሉ ሚዲያዎች እና ሌሎቹ ሬዲዮዎች በአሜሪካ በተለይ በኖርዝ አሜሪካ ያሉ የኮሚኒቲ ሬዲዮዎች ፓልሶ ክሩሞች ለውይይት በሚያደርጉት ግብዣ እና በተለይ የፓርቲ የህዝብ ግንኙነት ኃላፊ ስለሆንኩኝ ስለነበርኩ ፓርቲውን ወክዬ የፓርቲውን ጉዳይ ወይም ደግሞ በግሌ በተጋበዝኩባቸው ጉዳዮችም እኔ የግል እምነቴን በኢትዮጵያ እንዲመጣ የምፈልገውን የህዝቡን የስልጣን የበላይነት ያከበረ ስርዓት፣ ዴሞክራሲያዊ ስርዓት እንዲመጣ በእኔ በኩል እንደ አማራጭ የማቀርባቸውን ሀሳቦች፣ የመከራከሪያ ነጥቦች በተለያየ ጊዜ ገልጫለሁ እና የስርዓቱን ኢትዮጵያ ውስጥ ያለው የኢህአዴግ መንግስት የዘረጋውን አፋኝ ስርዓትና የዴሞክራሲያዊ ተግባር የሚያጋልጡ ማስረጃዎች እያቀረብኩ ክርክር አድርግ ነበር በተለያየ ጊዜ። ስለዚህ እነዚህ ያደረግኳቸው ንግግሮች በሙሉ ለ2 ዓመታት እና ከዛ በላይ ተጠልፎ በዛ ሰብስበነዋል ያሉትን ቃለ ምልልስ በደህንነት መስሪያ ቤት ማህተም ተመቶበት ይሄው ያደረግኳቸው ንግግሮች የሽብር ተግባር ለመፈጸም ማሴሩን ያስረዳሉ ብላ ያቀረቡት ይህንኑ ነው። ከዚህ ውጭ የቀረበ የሰውም ይሁን ሌላ የሰነድ ምንም አይነት ማስረጃ የለም።
እስር ቤት በቆዩበት ጊዜ በምርመራ መልክ የተፈጸመቦ ድብደባ ወይም ሌላ የማሰቃያ ዘዴ አለ?
ይሄ በጣም ከባድ ነው። እንግዲህ ኢትዮጵያ ውስጥ ለማንኛውም ኢትዮጵያዊ ዜጋ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስርዓት በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የንቁ ዜጋ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉት ተግባራቶች እንደሆኑ ይታወቃል እና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከ ዛሬም ድረስ ህሊናዬንም ስጋዬንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል።
ለብቻው ተነጥለው እንዲቆዩ የተደረገበት ጊዜ አለ። በጨለማ ቤት ለምሳሌ
እንግዲህ ማዕከላዊው 8 ቤቶች አሉት። ግራውንድ ነው ወይም በመሬት ስር ያለ ቤት፣ እጅግ በጣም የሚቀዘቅዝ ከስሩ ባዶ የሆነና የመረጡትን ሰው ባስገቡበት ክፍል ውሃ ጭምር እየተሞላ በከፍተኛ ቅዝቃዜ ሰውነት እንዲጎዳ የሚያደርግ ነው። በእነዚህ እስር ቤቶች ውስጥ በጣም አስከፊ የሚባሉ ሁለት ክፍሎች አሉ። በጣም ከሌላው በተለየ ሁኔታ የከፉ የሚባሉ ናቸው። አንዱ 7 ቁጥር ነው። ሁለተኛው 8 ቁጥር ነው። 8 ቁጥር አንድ ሰው ለብቻ የሚታሰርበት 4 የተለያዩ ክፍሎች አሉ። ቆሞ እጅ መዘርጋት አይቻልም። ከጥበቱ አንፃር በጀርባ ቀጥ ብሎ ከመተኛት ውጪ ወደ ጎን ወደዛ ማለት አማራጭ የማይሰጡ እጅ ከባድ የጨለማ ቤቶች አሉ። ሁለተኛው 7 ቁጥር ነው የነበርኩበት ነው። በአንድ ክፍል ውስጥ እስከ 13 እና እስከ 15 ድረስ የሚደርስ እስረኞች ተነባብረው እንዲታሰሩበት የሚደረግና ሁለቱ ግርግዳ ሽንት ቤት የሚጋሩ ናቸው እና ከፍተኛ የሆነ ሽታ አለው። እዛ በጣም እጅግ አስቸጋሪ የሆነ ክፍል ውስጥ ነው እኔ ቆየሁት። አራቱንም ወራት የታሰርኩት እዚህ 7 ቁጥር እየተባለ የሚጠራው ከስሩ የውሃ ታንከር የሆነ ውሃ የሚሞላበትና በግራና በቀኝ በሁለቱም በኩል ሽንት ቤት፣ በአንድ በኩል ጣውላ የሚባለው እስር ቤት ሽንት ቤት ግርግዳ ይጋራል፣ በሌላኛው በኩል የሳይቤሪያ ሽንት ቤት የሚጋራ ከስር ደግሞ የውሃ ታንከር የሆነ እስር ቤት ነው። የቆየሁበት ጊዜ ሁሉ ከኔ ጋር ማስታወሳቸው በርከት ያሉ እስረኞች ለተወሰነ ጊዜ ቆይተዋል፣ እስከ 15 የሚደርሱ። ከዛ ግን ወዲያው የተወሰነ ጊዜ ከቆዩ በኋላ ተቀንሰው 4 ወሩን 5 ልጆች ሆነን ነው የቆየ ነው።
በእርሱ አስተያየት እጅግ ሰቅጣጭ ናቸው የሚሏቸው የሰቆቃ አይነቶችን እስቲ 1, 2, 3 ቢዘረዝሩልኝ።
በጣም ከባድ ናቸው። ከሚፈጸሙ እጅግ ከባድ መከራዎች መካከል ለማመን በሚቸግር ሁኔታ የሰው ልጅ እንደ ክርስቶስ የሚሰቀልባቸው መስቀያ የሚባሉ ማንጠልጠያዎች አሉ። ክንድና ክንድ የሚገባበት ማንጠልጠያ አለ። እዛ ላይ ይንጠለጠልና አንድ ሰው 2 ሊትር ውሃ የሚይዝ ፕላስቲክ ኮዳ ብልቱ ላይ ታስሮ ይንጠለጠላል። ይሄ ከባድ ስቃይ ነው ያለው። በዚህ ምክንያት የተኮላሹ ልጆች አሉ። ለነሱ ሞራልና ይሄ የግል ጉዳይ በመሆኑ ስማቸው ለመጥቀስ በጣም እቸገራለሁ። ነገር ግን የግድ ደግሞ አስፈላጊ በመሆኑ ለማስረጃ ደግሞ እጅግ ጠቃሚ በመሆኑ በማንኛውም ይሄንን ማስረጃ ለሚከታተሉ ሰዎች አድራሻቸውንና ማንነታቸውን ለመግለጽ ግን በማንኛውም ጊዜ በእኔ በኩል ዝግጁ ነኝ። እነዚህን ሰዎች ማግኘት የሚፈልግ ሰው ቢኖር በተግባር በአካል ጉዳቱ የደረሰባቸውን ሰዎች። ስለዚህ አንዱ እጅግ የሚዘገን ነው፣ ወንድ ልጅ በዚህ መልኩ ይቀጣል። መርማሪ ወንበሩ ጋር ተቀምጦ ከመርማሪው እጁን ወደኋላ ከታሰረ በኋላ እጁም እግሩም በካቴና ታስሮ ብልቱ በሲባጎ ታስሮ እየተጎተተ ተጎትቶ ህመሙ ተሰምቶት ወደ መርማሪ ሲጠጋ ወደኋላ እንዲመለስ እየተመታ በዱላ ደግሞ በኤሌክትሪክ ጎማ እየተመታ ንገረን ከማን ጋር ግንኙነት ነበረ ተብሎ ይጠየቃል። በዚህ ሁኔታ መራመድ የማይችሉ እጅጉን ከመጠን በላይ ብልታቸው አብጦ እግራቸውን መግጠም የማይችሉ ሲጮሁ የሚያድሩ ልጆች ነበሩ። ራስን የሚያስት አንድ ቴክኒክ አለ። በተደጋጋሚ እኔ ላይ የተፈጸመም ነው። አንድ ቀዝቃዛ እጅግ የሚቀዘቅዝ ግን ደግሞ በጣም ትንሽ ነገር በይዘቱ ሲታይ ትንሽ ነገር አለ። እሱን እዚህ መሀል አናቴ ላይ በጀርባ በኩል ይዞሩና ያስቀምጡታል። የኩርኩም ያህል በስሱ በሱ መታ ያደርገዋል። በዛን ጊዜ ራስህን ትስታለህ። ራስህን ስትስት ምንድን ነው የተፈጠረው የሚለውን አታውቅም። ከተወሰኑ ደቂቃዎች በኋላ ወይም ከተወሰኑ ሰዓታት በኋላ መንቃትህን አታውቅም። ምን እንደተፈጸመብህ አታውቅም። ተናግረህ ይሆን ወይስ አልተናገርክ ይሆን የምታውቀው ነገር የለም። ይሄ ከባድ ነው። ምን እንደሆንክ ለመረዳት አስቸጋሪ ስለሆነ በኋላ በሂደት እድሉ ገጥሞ የመታከም እድል ካገኘህ ጉዳዩ ለጊዜው ከሚያደርስብህ ጉዳት ማገገም ከቻልክ የምትረዳው ነው። አንዳንዶቹ ይህንን እድል ሳያገኝ በህይወት መኖር መቆየት ያልቻሉና የሞቱም አሉ። ሌላው ግራና ቀኝ ኩላሊትህን በጣት እየወጉ እላይ ላይ ሽንትህን የምትሸና የማድረግ የሚወሰድ እርምጃ አለ።
አቶ ሀብታሙ አሁን በዩናይትድ ስቴትስ ሕክምና ላይ ነው የሚገኙት። ተከታዩን ክፍል ደግሞ በነገው ዝግጅታችን የምናቀርብ ይሆናል። እስኪ አስተያየቶቻችሁን አስቀድማችሁ በሰማችኋቸው ዜናዎች፣ ትንተናዎች፣ ቃለመጠይቆች ያሏችሁን አስተያየቶች ፌስቡክ አት ቪኦኤ አማሪክ ላይ አድርሱ። ምርጦ ቃላት ቆርጦ እያሰማመረ ስንቱን ቤት የስንቱን ጓዳ በመላሱ ቃለ መስሎት ማሪ ለዘላንም ሁሌም አይበገኝ ወትሸካ ተሰባሪ ፈራሽ ነው ተናበር አዮ
እንግዲህ ወደሚቀጥለው ፕሮግራማችን ስናልፍ ዛሬ የዓለም የውሃ ቀን ይከበራል። ስለ ውሃ ሲነሳ በቆየ የብቃት ማረጋገጫ የደሴ ውሃ ሲሶ እህል አለው እየተባለ ይሞገሳል። ዛሬ የደሴ ከተማ በመጠጥ ውሃ ጥራት የዓለም አቀፍ የጥራት ማረጋገጫ ISO ተሰጥቶት በኢትዮጵያ የውሃ ቀን በጦሳ ተራራ ግርጌዋ ከተማ ተካሂዷል። ይህንኑ በተመለከተ የደሴ ከተማ የመጠጥ ውሃና ፍሳሽ አገልግሎት ጽፈት ቤት ስራ አስኪያጅ አቶ ሙክታር አህመድን ጽዮን ግርማ አነጋግራቸዋለች። ሄኖክ፣ ስለ ውሃ የምንለው ነገር አለ?
ወደ ቃለ መጠይቁ እንለፍና ስንመለስ ውሃን በተመለከተ የድርቅን ሁኔታዎች የተመለከተም አጠር ያለ መረጃ ይዘናል።
ግን ደሴ እህል ብቻ ሳይሆን ውሃም አለ። ውሃው ደግሞ ውበት ነው፣ ህይወት ነው። እና ምክንያቱም በውሃ ውስጥ ጠቁት ከምግብ በላይ ነው፣ ይጣፍጣል፣ ምግብ ነው፣ ሁሉ ነገር ነው የደሴ ውሃ። እና ከዛ አኳያ ድሮ እንደዚህ ይባል ነበር በአፈ ታሪክ። እኛ ደግሞ ይህን አፈ ታሪክ ሳይንሳዊ በሆነ መንገድ ውሃችን ውበታችን፣ ውሃችን ህይወታችን፣ ውሃችን ጤናችን መሆኑን በትክክል ያረጋገጥንበት ነው። እና የምናሰራጨው ውሃ የኢትዮጵያ የመጠጥ ውሃ ስታንዳርድ እንዲጠብቀው የጥራት ሰርቲፋይድ መሆን አለብን ብለን ጀመር ነው። ከዛ አኳያ በሶስተኛ ወገን በገለልተኛ ወገን ሲመረመር የከተማችን ውሃ የኢትዮጵያ የመጠጥ ውሃዎችን ስታንዳርድ አሟልቶ የኤኤስ 58/2013 የውሃ ጥራት ሰርቲፋይድ ይሆናል። እና ይሄ በጣም እጅግ የሚያኮራ የሚያስደስት ስራ ነው። እና
ብዙ ጊዜ የከተማ ውሃዎች እየታከሙ መድኃኒት እየተደረገባቸው ነው ለህብረተሰቡ የሚደርሱት። ይሄ አሁን የደሴ ውሃ እንደዚህ አይነት እውቅና ያገኘው በጥራቱ የተፈጥሮ ውሃ ነው ወይስ ታክሞ የተለቀቀ ውሃ ነው? እስቲ ይሄንን ግልጽ ያድርጉልኝ።
ታክሞ የምናሰራጨው ውሃ ነው። እንትን ከጉድጓድ ላይ አለ፣ ከርሰም የምንጠቀመው ከርሰ ምድር ነው። ጉድጓድ ላይ ቼክ እናደርገዋለን፣ ጋል ላይ ቼክ እናደርገዋለን፣ መስመር ላይ ቼክ እናደርጋለን። እስከ ፎሴት ድረስ ክራይቴሪያዎች አሉ። ወደ 46 የሚሆኑ ክራይቴሪያዎች አሉ። በዛ መሰረት ከማሰራጨት በፊት እንመረምረዋለን። ከመረመርን በኋላ ለዛ ሊመጥን የሚችል የክሎሪን ሕክምና እናካሄዳለን ማለት ነው። ፊዚካሊም በአስትሮካዚል እንትን ሁለቱንም ነገር ነው የምናጣጥመው። ስለዚህ የምናሰራጨው ውሃ ከምን ነገር ነጻ መሆን አለበት የሚል መነሻ ይዘን ነው ወደዚህ የገባ ነው። ስለዚህ ተሳክቶናል ማለት ነው።
ስርጭቱንስ በተመለከተ ለከተማው ሕዝብ ተገቢው የስርጭት ክፍፍል አላችሁ?
ክፍፍል አለ። አልፎ አልፎ ከመብራት መቆራረጥ ጋር ተያይዘን የሚያጋጥሙ ችግሮች ናቸው። አሁን ደግሞ ያው የፕሮጀክቱ እያለቀ ነው። የፍላጎቱና አቅርቦቱ ጋር ያለመጣጣም አልፎ አልፎ ችግሮች አሉ። ስለዚህ ይህን ችግር ለመፍታት ደግሞ ከአጭር ጊዜና ከረጅም ጊዜ አኳያ እሱን ልክ እንደ የጥራቱ ተደራሽን ለማድረግ ከአጭር ጊዜና ከረጅም ጊዜ አኳያ ስራዎችን ለይተን እየተንቀሳቀስን ነው ማለት ነው። እና በአንድ በኩል ጥራቱን ያመጣነውን ውጤት ማስቀጠል ነው። በሌላ በኩል ደግሞ ውሃ ስርጭቱን እና ሽፋኑን ተደራሽ የማድረግ ስራ በስፋት እንሰራለን ማለት ነው።
በኢትዮጵያ ያሉ ከተሞች የውሃ ስርጭት ችግር ከውሃ ጥራቱ ከሚወጣ ውሃ ጥራት በተጨማሪ ውሃው የሚተላለፍባቸው የመስመር ዝርጋታ ወይም የመስመር መተላለፊያ ቱቦዎቹ የቆዩ መሆናቸው እንደዚሁም ደግሞ ከመጸዳጃ ቤት ጋር የተያያዙ መሆናቸው ወይም የከተማ ቆሻሻ ማውረጃ ቱቦዎች ጋር የተገናኙ መሆናቸው የጥራቱን መጠን ደግሞ የበለጠ እየቀነሰው እንደሚሄድ ተደጋጋሚ ጥናቶች ይፋ ሲደረጉ ይታወቃል። እና የደሴን በተመለከተ እንደዚህ ያሉ ጉዳዮች መሰናክል ይፈጥሩበታል ወይ አሁን ባለው የውሃ ጥራት ላይ?
እኛ ይህን ሰርቲፋይድ ሆን የምናሰራጨው ውሃ ንጹህ ነው ዋልን ማለት ሌሎች የሚያሰራጩት ውሃ ወይም ሌሎች ከተሞች የሚያሰራጩት ውሃ ንጹህ አይደለም ማለት አይደለም። ሌሎችም ያክማሉ። የእኛ ለየት የሚለው ምንድን ነው? ክትትላችን፣ ቁጥጥራችን ከንክኪ ከብክለት ነጻ መሆኑን ቼክ እናደርጋለን ከማሰራጫችን በፊት ማለት ነው። እንዳልኩሽ ሶርስ ላይ እናያለን፣ ጋን ላይ እናያለን፣ ገቢ ወጪ መስመሮችን እናያለን። እስከ ፕሮሴስ ድረስ ቼክ እናደርጋለን ማለት ነው። ይሄ ደግሞ በትክክል ውሃውን ስታንዳርድ የጠበቀ መሆኑን በገለልተኛው እና በሶስተኛ ወገን ሲረጋገጥ የደሴ ውሃ የኢትዮጵያ የመጠጥ ውሃ ስታንዳርዶችን ያሟላ እና ሰርቲፋይድ መሆን የቻለ ሆኗል ማለት ነው። እና ካርቺስ ጋር ነጻ ነው ማለት ነው።
ስለዚህ እንደዚህ አይነት ችግሮች የሉበትም ማለት ነው።
አዎ፣
ይሄ የመጀመሪያው ነው፣ በኢትዮጵያ
የመጀመሪያ ነው። እርግጠኛ ላይ ይህን የሚያሰራጨውን ውሃ የከተማን ውሃ በገለልተኛ ወገን እና በሶስተኛ ወገን አረጋግጦ ሰርቲፋይድ የሆነ የውሃ አገልግሎት ይኖራል ብዬ ላስብ እስካሁን።
እግዜር ይስጥልኝ፣ በጣም አመሰግናለሁ።
በጣም ወጣ ብትል ሲያምር ወጣ በሚገርም ሁኔታ ሲያምር ወጣ በጣም ወጣ ብትል ሲያምር ወጣ እኔ እንዳልኩት እስከ ዳር ሲያምር ከልብ ያለ ፈጣን ነው እውነተኛ ስሜት ነው ስለው ስሜት
እስኪ እናንተም በእያላችሁበት ከተማ ያለውን የውሃ ጥራትና አቅርቦትን በተመለከተ አስተያየቶቻችሁን ፌስቡክ ላይ ላኩልን። አመታዊው የውሃ ቀን የተባበሩት መንግስታት ድርጅት በዓለም ዙሪያ ስላለው የውሃ ቀውስና ሊወሰዱ ስለሚገቡ እርምጃዎች ግንዛቤ ለመፍጠር በሚል የሰየመው ዕለት ነው። የምስራቅ አፍሪካን የመታው ድርቅና ያንዣበበው የከፋ ረሃብ፣ የሰብል ምርት፣ የእንስሳት እልቂቶች፣ ሰዎች የውሃ መቅጃ አጥተው ጠብታ ውሃ ፍለጋ ለሰዓታት ሲንከራተቱ የሚታዩበት ሁሉም የሚያቆራኛቸው አንድ ነው ምክንያቱ። እውነተኛ ፋይዳው ይልቁንም ሕይወት ያለ እርሱ ምንም ለመሆኗ መቃረቧ ሊታወቅለት ሲታጣ ብቻ የሚመስለው ውሃና እጥረቱ የሚያስከትለው ቀውስ ነው።
የውሃ እጥረት ከአንዱ የሌላው ቢጠና ከአንዱ የሌላው ቢቀልም የጊዜያችን የዓለም ራስ ምታት ነው። እንደ ዓለሙ የረድኤት ድርጅት ኦክስፋም እንዳመለከተው በዓለም ዙሪያ ቁጥሩ 1 ቢሊዮን የሚጠጋ ሰው ለንጹህ የውሃ እጥረት ተጋልጧል። ከዚህም ውስጥ ቁጥሩ 663 ሚሊዮን የሚደርስ ህዝብ ንጹህ ውሃ ካለበት ርቆ ነው የሚኖረው። በተያያዘም በንጹህ ውሃ እጥረት፣ በንጽህናና በግል የጤና አጠባበቅ መጓደል በዓለም ዙሪያ በየአመቱ 842 ሺህ ህዝብ ለህልፈት ይዳረጋል። እጥረቱን ለመቅረፍ ከሚደረገው ጥረት ትይዩ በአንጻሩ እንደ ልብ በሚገኝባቸው አካባቢዎች ከብክነት እንዲጠበቅ ማድረግም በውሃ እጥረት የሚሰቃዩ ወገኖችን ችግር ለመቅረፍና የህይወት መሰረት ለሆነው ውሃ አስተማማኝ አቅርቦትም ዋስትና ነው።
ወደ መጨረሻው ዘገባችን ስናልፍ በዓለማችን እጅግ ሀብታም ሰዎች እነማን ናቸው? እነማን ከሰሩ? እነማን ነሰሩ? ሱራፌል ሽፈራው ገንዘብ ያለው የት ነው ሲል መረጃ አሰባስቧል።
ገንዘብ ገንዘብ ገንዘብ። አንዳንዱ በሰፌድ ያፍሳል፣ ሌላው ከኪሱ ይፈሳል፣ አንዳንዱ ደግሞ ትራሱ ስር ወይም በባንኮች ያስቀምጣል። በዓለም ሀብታሙ ሰው ዛሬም የማይክሮሶፍት የቴክኖሎጂ ኩባንያ ባለቤት ቢል ጌትስ ናቸው። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደግሞ በፊት ከነበራቸው የቱጃር ቦታ በ200 ድርሻ አሽቆልቁለዋል ይላል ፎርብስ መጽሔት። የቢል ጌትስ ሀብት 86 ቢሊዮን ዶላር ሲሆን እንደኔ ገንዘብ መቅጠል አለመዳችሁ የኢትዮጵያ መንግስት የ15 ዓመት በጀት ይሆናል። በእርግጥ በዓለም ዙሪያ ቢል ጌትስ የህፃናትና የእናቶች ጤና ለማስጠበቅ እየሰሩ ይገኛሉ፣ በግብርናም እንዲሁ። ፎርስ መጽሔት በሁለተኛ ደረጃ ላይ ያስቀመጠው ዋረን ቢፌት ነው። ታዋቂ የገንዘብ አንቀሳቃሽ ናቸው። ሀብታቸው 76.5 ቢሊዮን ዶላርስ ይገመታል። 99% የሚሆነውን ሀብታቸው ለተለያዩ ግብረሰናይና መሰል ድርጅቶች እንደሚሰጡ ነው ዋረን ቢፌት የሚናገሩት። በዚህ የሀብት ሰንጠረዥ አሜሪካውያን ናቸው ከአንድ እስከ 10 ያለውን ደረጃ የያዙት። የአማዞን ድረገጽ ገበያ መስራች ጄፍ ቤዞው 3ኛ፣ የፌስቡክ ማርክ ዘከርበርግ 5ኛና የኦራኩል መስራች ላሪ ኤልሰን 7ኛ ናቸው። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከ220 ደረጃቸው ወርደው በ3.5 ቢሊዮን ዶላር በ544ኛ ደረጃ ላይ ይገኛሉ። የናይጄሪያው ቢሊዮነር አሊኮ ዳንጎቴ በ12.5 ቢሊዮን ዶላር አንደኛ፣ ከአፍሪካ ከዓለም ደግሞ 67ኛ ደረጃ ይዘዋል። ሳውዲ ኢትዮጵያው ቢሊዮነር ዴክ መሐመድ አላሙዲን ደግሞ በ8.2 ቢሊዮን ዶላርስ የ159ኛ ደረጃ ከዓለም ይዘው ይገኛሉ።
እውነት በብር ፍቅር ይሞቃል? ሄኖክ
እሱን አናውቅም።
የዛሬ
አንዳንዴም ሊሞቅ ይችላል፣ አንዳንዴም ላይሞቅ ይችላል።
አይመስለኝም።
በዚሁ ተጠናቋል።
እንግዲህ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አድራጋውና
ሄኖክ ሰማእግዜር ነን። ዲጄ ፋትሱ ሙዚቃዎችን መራርጦልናል። ሞክቢል ያበሮ ዝግጅታችንን መርቷል። እናመሰግናለን። ነገ በጋቢና ጉዞ እስከምንገናኝ
መልካም ምሽት።